የአሜሪካ ድምፅ ራዲዮ ጣቢያ ነው።
የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት በ22፣ 25 እና 31 ሜትር ባንዶች
በየቀኑ ከምሽቱ 3 ሰዓት እስከ 4 ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀመረ።
ማንኛቸውም ጊዜ በኢትዮጵያ ተስፋ ቆርጠው እድል ቢሰጣቸው በጣም ለዲሞክራሲ ዝግጁ መሆን የሚችሉ ዜጎች ናቸው ኢትዮጵያኖች ይል ነበረ።
በተድር ኑሩ ጀርኒ ሚሞርስ የተባለ መጽሐፍ ጽፈዋል። ያ መጽሐፍ ማለት የአዲሱ የኢትዮጵያ ታሪክ ይባል ይችላል። ጠቅላላ የኢትዮጵያን ታሪክ ያልደረሱበት እሳቸው ያልነኩት ያላለፉበት ያልተሳተፉበት ነገር የለም። ለማንኛውም ኢትዮጵያዊ ትልቅ ትምህርት የሚሆን መጽሐፍ ጽፈዋል።
አንጋፋው የቀድሞ ዲፕሎማትና ጸሐፊ አርፈዋል።
በቅርቡ ከዚህ ዓለም በሞት የተለዩትን አንጋፋውን ዲፕሎማት አምባሳደር እምሩ ዘለቀን ሕይወትና ሥራ ለመዘከር ከተሰናዳ ቅንብር የተወሰደ ነው።
የቀደሙት ልጃቸው ወይዘሮ አደይ እምሩ፣ እርሳቸውን ተከትሎ የተሰሙት ደግሞ የረዥም ጊዜ ወዳጃቸው ዶክተር ምስማኩ አስራት ናቸው። አብረውን ያመሻሉ።
በአትሌቲክሱ መስክ ባስመዘገበው ሬከርድ ላበረከተው ዓለም አቀፍ አስተዋጽኦ እውቅና ሲባል
ዋሽንግተን ዲሲን ጨምሮ በሶስት ተጎራባች የዩናይትድ ስቴትስ ከተሞች እንደ አውሮፓውያን የዘመን አቆጣጠር ጥቅምት 16 በኢትዮጵያውያኑ ደግሞ ጥቅምት 6 ዕለቱ በስሙ መሰየሙ በቅርቡ በተካሄደ አንድ ስነ ስርዓት ይፋ ተደርጓል።
አሁን እውቁ የኦሊምፒክ ጀግና አትሌት ቀነኒሳ በቀለ ነው። ይህንኑ አጋጣሚ ተከትሎ ወደ ከተማችን ብቅ ባለበት በዚያ ሰሞን ወደ ስቱዲዮአችን ጎራ ብሎ ባጭሩ አውግተናል።
በሌላው የመጽሔት ቅንብር የአዲስ መስኮት ደግሞ ንጉሴ አክሊሉ ለምሽቱ ዝግጅቱ ከ50 ዓመታት በፊት ወደ ተካሄደው የተማሪ እንቅስቃሴ ታሪክ ይወስደናል።
እሁድ ጥቅምት 20 2015 ዓመተ ምህረት የራዲዮ መጽሔት አዘጋጅና አቅራቢዎች ቆንጂት ታዬና
አሉላ ከበደ ነን። ከዋሽንግተን ዲሲ ሳምንታዊ ሰላምታችንን እናቀርባለን።
እሁድ ከሆነ ዕለቱ አሁን የራዲዮ መጽሔት ነው። ሰዓቱ
ከሰዓቱ የዓለም ዜና በኋላ እንመለሳለን። ጠብቁን።
እንደምን አመሻችሁ አድማጮች፣ የምሽቱን ዜናዎች የማቀርብላችሁ ሀብታሙ ስዩም ነኝ። በሶማሊያ መዲና ሞጋዲሹ በሁለት መኪኖች ላይ በተጠመደ ቦምብ ጥቃት በትንሹ 100 ሰዎች እንደተገደሉ፣ ወደ 300 የሚጠጉ ሰዎች ደግሞ ለጉዳት መዳረጋቸውን የሶማሊያ ፕሬዚደንት ሐሰን ሼክ መሐመድ አስታወቁ። ጥቃቱ የደረሰበትን ስፍራ ዛሬ እሁድ ማለዳ የጎበኙት ፕሬዚደንት ሐሰን በጥቃቱ የቆሰሉትን የሚረዱ ሐኪሞችና የሕክምና ቁሳቁሶችን ዓለም አቀፉ ማኅበረሰብ እንዲልክም ተማጽነዋል። የሀገሪቱ ሕዝብ ወደ ሆስፒታሎች በመሄድ ደም እንዲለግስም ጠይቀዋል። በአሁኑ ጥቃትና በሌሎች አልሸባብ በፈጸማቸው ጥቃቶች ምክንያት ብቻቸውን ለቀሩ ሕፃናት ሀገራቸው ነጻ የትምህርት እንደምትሰጥም አክለዋል። ጥቃቱ እንቅስቃሴ ከሚበዛባቸው የከተማዋ ቀጠናዎች መካከል በአንዱ በሚገኘው የሀገሪቱ የትምህርት ሚኒስቴር ላይ ያነጣጠረ ነበረ። ስፍራውን ከመጎብኘታቸው በፊት ፕሬዚደንት ሐሰን በትዊተር ገጻቸው ላይ ባስተላለፉት መልእክት ጥቃቱን የሥነ ምግባር ድሃና ወንጀለኛ በሆነው የአልሸባብ ቡድን በንጹሃን ላይ የተወሰደ ጨካኝና የወኔ ብዙዎች የሽብር ጥቃት ሲሉ አውግዘውታል። የአሁኑ ጥቃት መንግስታቸውና የሀገሪቱ ህዝብ ጥረቶችን እንደማይቀለብስም አስታውቀዋል። በጥቃቱ ከተገደሉት መካከል ሙሐመድ ኢሴ ኮና የተባለው የሀገሪቱ ጋዜጠኛ ይገኝበታል። የቪኦኤ ሶማሊኛ ቋንቋ ዘጋቢ አብዱል ቃድር ሙሐመድ አብዱልና የሮይተርስ አውታር የፎቶ ጋዜጠኛ ፋይሰል ኦማርም በጥቃቱ ጉዳት ደርሶባቸዋል። የአሜሪካ ድምፅ ከሰራተኞቹ መካከል አንዱ ለጉዳት መዳረጉ እንዳስደነገጠው ገልጾ ሁኔታውን በቅርበት እየተከታተለ እንደሆነና ጋዜጠኛው ከጉዳቱ እስኪያገግም ድጋፉን እንደሚቸርም አስታውቀዋል። የሌሎች የዜና አውታር ባልደረቦችን ጨምሮ በርካታ ሰላማዊ ሰዎች ለሞትና አካል ጉዳት መዳረጋቸውን እንደተገነዘበ ባወጣው መግለጫ ላይ የጠቀሰው ተቋሙ የጋዜጠኞቹ ጀብዱና አይበገሬነት ዜና ወዳለበት ስፍራ ሁሉ የሚወስዳቸው ቁርጠኝነት ዘወትር ከአደጋ ጋር እንደሚያጋፍጣቸው አስታውሰዋል። በመግለጫው በዘገባ ላይ ባሉ የቪኦኤ ጋዜጠኞች ላይ አደጋ የጣለውን የአሁኑን ጥቃት ጨምሮ ሁሉን አይነት ሞትና ጉዳት የሚያስከትሉ የጭካኔ ድርጊቶችን እንደሚያወግዝ ተቋሙ አስታውቀዋል። ሞስኮ በተባበሩት መንግስታት ድርጅት አደራዳሪነት ስምምነት ከተደረሰበት ከዩክሬን ወደ ሌሎች ሀገራት እህል የመላኩን ትግበራ ማቋረጧ ተሰምቷል። ይህ ስምምነት የዓለምን የምግብ ቀውስና ዋጋ ለመቀነስ የሚያስችል ከ9 ሚሊዮን ቶን በላይ እህል ከዩክሬን ወደ ሌሎች ሀገራት እንዲላክ ይፈቅድ ነበረ። የሩሲያ የመከላከያ ሚኒስቴር ሩሲያ በተቆጣጠረችው በክሪሚያ ዳርቻ ጥቁር ባህር በነበሩ መርከቦች ላይ ዩክሬን የድሮን ጥቃት መክፈቷን ለአሁኑ ውሳኔ በምክንያትነት አቅርበዋል። ሩሲያ ጥቃቱ የተፈጸመው ቅዳሜ ዕለት መሆኑን ብትገልጽም ዩክሬን ግን ውንጀላውን አስተባብላለች። የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ኃላፊ አንቶኒ ብሊንከን ባወጡት መግለጫ ሩሲያ ስምምነቱን በመጣስ ቀድሞውንም ራሷ በጀመረችው ጦርነት ውስጥ ምግብን በመሳሪያነት እየተጠቀመች መሆኑን አስታውቀዋል። በዚህ በቀጥታ የሚጎዱት ደግሞ ዝቅተኛና መካከለኛ ገቢ ያላቸው ሀገራት እንዲሁም ዓለም አቀፍ የምግብ ዋጋ እንደሆነ አጣዳፊውን የሰብአዊ ድጋፍ ቀውስን የምግብ ዋስትና ችግርንም እንደሚያባብሰው ገልጸዋል። ብሊንከን የሩሲያ መንግስት ዳግም ወደ ትግበራው እንዲመለስና በመላ ዓለም የሚኖሩ ሰዎች ተጠቃሚነታቸውን እንዲቀጥሉ እንዲሰራ አሳስበዋል። የሩሲያ ውሳኔ የተሰማው የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬዥ ሩሲያና ዩክሬን እህል ተኮሩን ስምምነት እንዲያድሱ ባሳሰቡ ማግስት ነው። የካናዳ ጠቅላይ ሚኒስትር ጀስቲን ትሩዶ እና ባለቤታቸው በትናንትናው ዕለት በኦታዋ ካናዳ በተደረገው የኢራናውያን የተቃውሞ ሰላማዊ ሰልፍ ላይ አብሮነታቸውን ለማሳየት ተሳትፈዋል። ጠቅላይ ሚኒስትር ጀስቲን እና ባለቤታቸው ሶፊ ግሪጎር ትሩዶ የተሳተፉበት የኦታዋ የተቃውሞ ሰልፍ በካናዳና በሌሎች አካባቢዎች በትናንትናው ዕለት ከተደረጉት በርካታ ሰልፎች መካከል አንዱ ነው። ሰልፎቹ በመስከረም ወር በፖሊስ ቁጥጥር ስር እያለች ሕይወቱ ያለፈውን የ22 ዓመቷን ወጣት መሐሳ አሚንን ሞት የሚያወግዙ ናቸው። ማሳ በቁጥጥር ስር የዋለችው ጸጉርሽን በአግባቡ አልሸፈንሽም በሚል ነበረ። የኢራን አብዮት ጥበቃ መሪ ሁሴን ሳላሚ ሰልፈኞች ተጨማሪ የተቃውሞ ሰልፎችን እንዳያደርጉ አስጠንቅቀዋል። የተቃውሞ ሰልፎቹን የተንኮል እቅድ ያላቸው በዋይት ሀውስ እና በዚዮኒስት አስተዳደሮች የተቀነባበሩ እንደሆነም ተናግረዋል። ኢራናውያን ግን የእሳቸውን ማስጠንቀቂያ ችላ በማለት ቅዳሜ ዕለት ዳግም ወደ ጎዳና ወጥተዋል። በስተመጨረሻም በደቡብ ኮሪያ ሃሎዊን የተሰኘውን በዓል በማክበር ላይ ባሉ ሰዎች መካከል በተፈጠረ የመረጋገጥ አደጋ 150 ሰዎች አልቀዋል። ደቡብ ኮሪያውያን ክስተቱ እንዴት ሊፈጠር እንደቻለ መልስ ለማግኘት ጥረት ጀምረዋል። ትናንት ምሽት በዋና ከተማዋ ሴኦል ኢትዋን ቀጠና በተፈጠረው አደጋ ተጨማሪ 82 ሰዎች መጎዳታቸውን የሀገሪቱ ባለሥልጣናት አስታውቀዋል። ስፍራው ሰኞ ዕለት የሚከበረውን ዓመታዊውን በዓል በማስመልከት በሰዎች ተጨናንቆ እንደነበረ ተነግረዋል። በኮሪያ ታሪክ ብዙ ሰዎች ያለቁበት የመረጋገጥ አደጋ እንደሆነም ተነግረዋል። አድማጮች፣ ለምሽቱ ያዝንላቸው ዜናዎች እነዚህ ነበሩ። ከቀሪ የእሁድ ምሽት ዝግጅቶቻችን ጋር አብራችሁን ቆዩ።
በድጋሚ ጤና ይስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን።
የእሁድ ጥቅምት 22 2015 ዓ.ም የራዲዮ መጽሔት ልዩ ዝግጅታችን አሁን ጀመረ።
የፕሮግራሙ አዘጋጅና አቅራቢዎች ቆንጂት ታይና
አሉላ ከበደ ነን።
የኢትዮጵያን አንድነት እና የኢትዮጵያን ወደፊት እድገት ኢትዮጵያ ደግሞ በዲሞክራሲ መመራት ያለባትን ይሄ ነው እንግዲህ ፕሪንሲፓቸው። እና ይህንን በተመለከተ ጉዳይ የተዛባ እውነት ባጋጠመ ቁጥር ሁልጊዜ ይጽፋሉ። ተሰብስበን በምንነጋገርበት ጊዜ ሁላችንም በኩልነት እሳቸው ደረጃ ባንደርስም በኩልነት አይተው ሀሳብ ተቀብለው የሚያንሸራሽሩ ነበሩ። በእውነቱ እንደው በሳምንት 3-4 ጊዜ ማታ በስልክ የምንደዋወል እና የምንነጋገር ስለነበረ እጅግ በጣም የማከብራቸው ትልቅ ሰው ናቸው። በእውነቱ ትልቅ ሰው ነው ያጣ ነው።
በራሴ በጣም ትንሽ ተማሪ በነበርኩ ጊዜ በጣም ወደ የኢትዮጵያ ፖለቲካ የኢትዮጵያ ተወልሺ እንደዚህ ዛውስ በደንብ ተባሪ ነበርኩ። አባባ ብዙ ነገር ከሱ ነው እኔ የወረስኩት። ዴሞክራሲን መፈለግ፣ ኢትዮጵያን ህዝብ መውደድ፣ አክበር እና ለነሱ መጨነቅ፣ ያጋጥመው ችግር መፍትሄ ለመፈለግ መሳተፍ። በጣም አባቴ ስር ሆኜ ነው ብዙ ነገር የገባኝ እና የተማርኩት። መጽሐፉን ኤዲት ያደረግኩት እኔ ነኝ። በጣም አብረን እንሰራ ነበር እንደዚህ እንደዚህ አይነት ፕሮጀክት።
በቅርቡ ከዚህ ዓለም በሞት የተለዩትን አንጋፋውን ዲፕሎማት አምባሳደር ምሩ ዘለቀን ህይወትና ስራ የምንዘክርበት ቅንብር ነው።
ልጃቸውን ወይዘሮ አደይ ምሩንና የረጅም ዘመን ወዳጃቸውን ዶክተር ምስማኩ አስራትን ጋብዘናል። ዶክተር ምስማኩ አስራት በቅድሚያ ለጊዜያችሁ እናመሰግናለን። ዛሬ ያገኘናችሁ የአንጋፋው ዲፕሎማት አምባሳደር ምሩ ዘለቀ ህይወትና ስራ ለማስተዋወስ የሚደረግ ስለሆነ ከሙያ እስከ ግል ህይወት ምን አይነት ሰው ነበሩ አምባሳደር ምሩ እንጠያይቃችኋለን። ወይዘሮ አዴ ከርሶ ብንጀምር እንዴት ያስታውሷቸዋል አባቶን አምባሳደር ምሩን?
አባባ በጣም ደግ ሰው ነበረ። በአባትነቱም በጣም በቃ ፍቅር ብቻ ነበረ የሚያሳየን። አንድ ቀን እንደው ተቆጥቶኝ አያውቅም። ሳድግ በልጅነቴ ሁሉ ጊዜ በቃ በምክር እንደዚህ ነበረ። ሁሉ ጊዜ ጥፋትን ሳጠፋ ምስል በምክርና አይዞሽ እያለ ነበረ የሚያጽናናኝ እና በዚህ በኩል በጣም ትሁት ሰው ነበረ።
ስንተኛ ልጅ ነው?
እኔ የመጀመሪያው ልጃቸው።
የመጀመሪያና የመጨረሻ ልጅ ላይ የተለየ አያያዝ አለ ይባላል። እሱም ተጨምሮበት ይሆን?
አይ አይደለም አይደለም። ሁኔታ እንኳን ለእኔ ለእህት ልጆቹ ሁላችንም አንድ ነበረ። በጣም ብዙ ፍቅር ያለው ሰው ነበረ። ደስ የሚያስደስት አባባ በጣም ብዙ ኢንትረስት ነበረው። የሙዚቃ የመጽሐፍ ቤት መጽሐፍ ብቻ ነበረ ቤታችን እና አይከለክለንም ነበር። የትኛውንም መጽሐፍ ከአንስተን ማንበብ ይችላለን። የትልልቆች ተጻፊ ይሁን ምናምን እንደፈለጋችሁ ተማሩ እያለ ሙዚቃ በጣም ያስቆሽተው ነበር። በየዊኬንዱ ካሳ ተሰማ ይመጣ ነበር። በሌላ በኩል ደግሞ በጣም ጃዝ ይወድ ነበረ። ጃዝ ሙዚቃ ስለሱም በጣም በሱ በጣም ተምር ያለው ስለ ጃዝ ሙዚቃ ስለ በየአይነቱ ሙዚቃዎች ክላሲካል አፕሪሺየት ያደርግ ነበር እና ለሁላችንም ይሄንን አስተላልፏል።
ዶክተር ምስማኩ ወደ እርስዎ እንለፍና ከአምባሳደር እምሩ ጋር የነበረዎት እውቀት ለምን ያህል ጊዜ ነው? እንዴት ነው የምትተዋወቁት?
አምባሳደር እምሩ የመጨረሻ ፖስታቸው የነበረው ጋና አምባሳደር በነበሩበት ጊዜ ነው የውጭ ጉዳይ የተቀጠርኩት። ስለዚህ በመስሪያ ቤት አብረን አልተገናኘንም። እዛ እሳቸውም ከዛ በኋላ ወደ ግል ስራ ስለሄዱ እኔም ከብዙ ዓመት በኋላ ወደዚህ ሀገር ስመጣ እዚህ ነው የተዋወቅ ነው። አሜሪካ በአካል ያወቅኳቸው ወይም ሰሳቸው ግን አውቅ ነበር በፊትም። ያሉን ኤምባሲዎች በጣም ጥቂቶች ነበሩ በዛን ጊዜ። እና አምባሳደሮችም ሁኔታቸውን ታሪካቸው እናውቃለን። እነዚህ ግን ስንመጣ አንድ ኢትዮጵያን ናሽናል ኮንግሬስ የሚባል ድርጅት ሲቋቋም እዛ ተገናኘን። አብረን እዛ ውስጥ አብረን ሰራ ነበር። በጥሩ ደግሞ ኢትዮጵያዊነት የሚባል ነበረ። እዛም አብረን ሞረሽ ወገኔ የሚል አማረ ድርጅት ነበረ። እዛም ውስጥ ሁሉ አብረን ስለዚህ በቅርብ ተገናኘ ነው። በዚህ ሁኔታ ነው።
መልካም። በስራቸው እንዴት ያውቋቸዋል? በወዳጅነት ምን ይመስላሉ? አንዳንድ ጥያቄዎችን እናነሳለን። ወይዘሮ አደይ የሙዚቃ ምርጫቸውን ጨምሮ እንደ አባት የሚያስታውሷቸውን እናንተንም ደግሞ እንደ ልጆች እንዴት ይዟችሁ እንደነበረ ገልጠውልናል። እርሶም ለስራ ህይወት ከደረሱ በኋላ በተለያዩ የስራ መስኮች ተሰማርተው ይሰሩ እንደነበር ወላጅ እናቶን ወይዘሮ ማርታ ነሲቡን ባናገርንበት ጊዜ ስለ ልጆቻቸው ሲያስተዋውቁን አስታውሳለሁ። በሙያቸው ሲሰሩ የነበረውን እንደው በቅርበት እንደ ልጅ ከታዳጊነት ጊዜ ጀምሮ እስከ አዋቂነቱ የሙያ ስራቸውን በአገር ጉዳይ የሚሳተፉበትን ምን ይታዘቡ ነበር? በዛ ስረገድ እንዴት ነው አምባሳደር ምሩን የሚያስታውሱት?
በጣም አንደኛ ነገር በጣም በእውነት ሁሉ የሚሰራው ነገር ሁሉ ለሀገሩ ነበረ እና ሲያገለግል በሚኒስትርነት በአምባሳደርነት ሁልጊዜ በጣም ደስ እያለው እና በጣም ብዙ ጥረት እያደረገ ብዙ ነገር እየሞከረ ነበረ። በጣም ዴዲኬት አማርኛ የትንሽ እንትን ነው። በጣም ዴዲኬትድ ነበረ ለስራው እና ፕሮፌሽናል ለመሆን በጣም ጥረት ያደርግ ነበር። ለእኛም ይነግረን ነበረ፣ ያጫውተን ነበረ። አንዳንድ ችግሮች ትንሽ አደግ ካልኩ በኋላ በተለይ እዛ ስዊድን በነበረ ጊዜ የተማሪዎች ንቅናቄ ነበር እና እነሱን እየተቀበለ እየመከረ ትንላቸው ይሞክር ነበረ። እየመጡ ወይም በሲ ሲቃወሙ ምን ሲሉ በምክር እና እንደሱ ነበረ የሚቀበላቸው እና አክቹዋሊ አይቲንክ መጨረሻ ላይ በጣም ያከብሩት ነበረ እና ያዳምጡት ነበረ እና እንደዚህ አይነት ሰው ነበረ።
አምባሳደር ሀገራቸውን በጣም የሚወዱ ለህዝባቸው የሚቆረቆሩ ለሀገራቸው የሚቀኑ ነበሩ። ብዙዎች እየተናገሩላቸው ነው አሁንም ከህልፈታቸው በኋላ። እንደውም አንድ የውጭ ሀገር ሰው የኢትዮጵያን ጉዳይ የሚከታተል የኢትዮጵያ አያት ብሎ ነው የገለጻቸው። በመጨረሻዎቹ የህይወታቸው ጊዜያት ለሀገራቸው ለህዝባቸው ምን ይመኙ ነበር? ምን ተስፋ፣ ምን ስጋት እንደው የገለጹት ነገር አለ? ይናገሩ የነበረው ነገር አለ ሊያካፍሉን የሚችሉት?
እሺ። ማንኛቸውም ጊዜ በኢትዮጵያ ውስጥ ተስፋ ቆርጦ አያውቅም። በጣም ጎበዝ ህዝብ እድል ቢሰጣት የትናይ የሚደርሱ ጥሩ ህዝብ ነው። እትን ብቻ ነው ያልታደለም አመራር እንጂ በጣም ለዴሞክራሲም በጣም ዝግጁ መሆን የሚችሉ ዜጎች ናቸው ኢትዮጵያኖች ይል ነበረ እና ደግሞ የኢትዮጵያ አንድነት ኦፍኮርስ የዚህ የብሔር ብሔረሰብ ነገር ሲነሳ በጣም አዘነ። ስለሚነሱ ሁሉም ኢትዮጵያዊ እየተከባበሩ እንድንኖር ነበረ የምመኘው አንድ እንዲሆን እና ዴሞክራሲ ደግሞ በዴሞክራሲ በጣም ያምን ነበር እንግዲህ። ስለዚህም አንዳንድ ጊዜ ትንሽ ቤት ነው ትንሽ እንደ በጣም ሲበዛ ሞደርን ይሆን ነበረ ለአንዳንዶቹ ባልደረቦቶቹ ጋር እንደሱ ግን እንደሱ ነበረ። በጣም ኢትዮጵያ ህዝብ ላይ በጣም ተስፋ ያለው ሰው ነበረ።
አምባሳደር እምሩን የመሰለ አንጋፋ ብዙ አመታት የስራ ህይወት ከጡረታም በኋላ ያላቆሙ እዚህ በሚኖርበት ዩናይትድ ስቴትስ በተለያየ ተቋማት ውስጥ ቀደም ዶክተር ምስማኩ እንደገለጹት አብሯቸው ይሰራ እንደነበረ ሰው ረጅም ጊዜ እንደሰራ ሰው በአግራዊ ጉዳይም ቢሆን እርሳቸው ቀደም ያሉ ናቸውና አብሯቸው የመስራት ድል በመስሪያ ቤት ደረጃ ባይኖሩትም በኢትዮጵያ ጉዳይ ሲሰሩ ምን አይነት ሰው ናቸው? የሚያጨቃጭቁ የሚያነጋግሩ ጉዳዮች ይገጥማሉ ለአንድ አላማም በቆሙ ሰዎች መሐከል እንዴት ነው የሚፈቱት? እንደዚህ አይነት ሐሳቦችን ከሳቸው ጋር ሲሰራ ምን አይነት መንገድ መከተል ይኖርበት ነበር? ምን ይመስላል የሚያስታውሱትን
ያጫውቱን?
ዶክተር ምስማኩ
ያው እንግዲህ ወይዘሮ አይዳ እንዳለችው በጣም ዴሞክራሲ ሆኑና በጣም በኢትዮጵያ ጉዳይ ላይ ከፍተኛ አስተያየት ያላቸው ሀገሪቱ መበልጸግና በሰላም የሚሄድ ነገር የሚቆረቆሩ ስለነበሩ ወያኔ የዘር ጉዳይ አምጥቶ ህዝቡን በከፋፈለበት ጊዜ ሞረሽ ወገኔ የሚባል ድርጅት አቋቋሙ ከሶስት ጓደኞቻቸው ጋር። አንደኛው አምባሳደር አያሌው ማንደፍሮ አሁን ህይወት የለም። ሌላው አቶ ሳክሪሰንዶ ህይወት የለም። አራተኛው እኔ ነበርኩ። እና በዛ አይነት አንድ አይነት ከጠንካራ የሆነ አቋም አሳይተው ነበር። በተጨማሪ እንደዚሁ በተመሳሳይ ነገር ፕሮፌሰር ጌታቸው ኃይሌ ክተት የሚል እሳቸውን በህይወት የሉም በቋቋሙበት ጊዜ እዛም አባል በመሆን የሚያስፈልገውን ሁሉ ሀሳብ በመስጠት በመምራት በማስተባበር በጣም የሚረዱን የነበሩ ትልቅ ሰው ናቸው። እዚህ ላይ መጨመር የምፈልገው አንድ ነገር አለ። በተደር ምሩ ጀርኒ ሜሞርስ የተባለ መጽሐፍ ጽፈዋል። ያንን መጽሐፍ እንዳስተዋወቅላቸው እኔ ነበር የመረጡት። እጅግ ደስታና ክብር ይሰማኛል። ያ መጽሐፍ ማለት የአዲሱ የኢትዮጵያ ታሪክ ሊባል ይችላል። የኢትዮጵያን ታሪክ ያልደረሱበት እሳቸው ያልነኩት ያላለፉበት ያልተሳተፉበት ነገር የለም። ከጣሊያን በፊትም ጀምሮ በጣሊያን ጊዜም የነበረውን ሁኔታ ከዛም በኋላ ያለውን ቁልጭ አድርጎ የሚያሳይ ለማንም ኢትዮጵያዊ ትልቅ ትምህርት የሚሆን መጽሐፍ ጽፈዋል። ይሄ ትልቁ ሌጋሲያቸው ነው። በእውነቱ ይህንን ለማለት ፈልጋለሁ።
ከዚሁ አስከትዬ ወደ ወይዘሮ አዴ ከማለፌ በፊት ዶክተር ምስማኩ መጽሐፋቸውን አንስተዋል። ስለሳቸው ስራዎች ጥናት ስናደርግ ነው የተመለከትኩት። እንዳሉት የህይወት ተሞክሯቸውን በርካታ ጉዳዮችን ይዳስሳል። በሳቸው ህይወት ውስጥ የሀገርን ጉዳይ የሚያነሳ መጽሐፍ ሆኖ ነው ያገኘሁት። አምባሳደር እምሩ በሚሳተፉባቸው በሚመሯቸውም የማህበረሰብ ድርጅቶች ውስጥ በተለያየ ርዕሰ ጉዳዮች ላይ ትልልቅ ሀሳቦችን በማንሳት ይጽፉም ነበር። ምናልባት መጽሐፋቸው ያንን ያንጸባርቅ ከሆነ ይገልጹልናል። በስራ በሚወስዱት ኃላፊነትስ ምንድነው አዘውትሮ እርሶ የሚያዩት? የተለያዩ ድርጅቶች ውስጥ አብሮ እንደሰራ ሰው ምንድነው እንደው በዝንባሌም በኃላፊነትም እናንተ እሳቸውን የምትመርጡበትና ኃላፊነት የምትሰጡት?
ዋና መሰረቱ የኢትዮጵያን አንድነት እና የኢትዮጵያን ወደፊት እድገት፣ ኢትዮጵያ ደግሞ በዴሞክራሲ መመራት ያለባትን ይሄ ነው እንግዲህ ፕሪንሲፓቸው። እና ይሄንን በተመለከተ ጉዳይ የተዛባ ሁኔታ ባጋጠመ ቁጥር ሁልጊዜ ይጽፋሉ። ወጭም የሚጽፉት በየጊዜው ነው፣ ዝወታ ላይ ይወጣል። እና ተሰብስበን በመነጋገርበት ጊዜ ይሄ ነው መመሪያቸው፣ ዴሞክራሲ እንዴት አድርጎ ወደ ሀገሪቱ ሊገባ እንደሚችል፣ እያንዳንዳችን ምን አይነት ተሳትፎ ማድረግ እንደምንችል ያለውን ሁኔታ ነው። እንግዲህ በጣም ፕሪንሲፕል ሊሆኑና ደግሞ እሳቸው ደረጃ ባንደርስም ሁላችን በኩልነት አይተው ሀሳብ ተቀብለው የሚያሸራሽሩ ነበሩ። እኔ በእውነቱ እንደው በጣም ቀርቡኝ። በሳምንት 3-4 ጊዜ ማታ በስልክ የምንደዋወልና የምንነጋገር ያለው ሁኔታ የምንለዋወጥ ስለነበረ እጅግ በጣም የማከብራቸው ትልቅ ሰው ናቸው። በእውነቱ ትልቅ ሰው ነው ያጣ ነው።
መልካም።
ወደ ወይዘሮ አደይ ልሻገር። ወይዘሮ አደይ እንግዲህ እርሶ እንደ ልጅ ብቻ ሳይሆን በዚያ ላይም ደግሞ የመጀመሪያ ልጅ በመሆኑ የአባቱን ስራ በቅርበት የምከታተል እድል አለዎት ከሚል ነው ይህን ጥያቄ የማነሳው። ሙያዊ ህይወታቸውን በተመለከተ ቀደም ብዬ እንደጠቆምኩት መጽሐፋቸውን ያለፉበትን መንገድ የሚያሳይ ሆኖ ነው የተረዳሁት። ሶስት ስርዓቶችን ተመልክተዋል፤ ከቀዳማዊ ኃይለ ሥላሴ፣ ደርግና በስራ ዓለምም ባይሆኑ ኋላ ላይ የመጣውን ስርዓት የመመልከት በየስርዓቶቹ በኢትዮጵያ ጉዳይ የመሟገት የሚያምኑትን ነገር የማቅረብ እድል የነበራቸው ስለነበሩ እርሶስ ቀደም ብለው ዶክተር ምስማኩ ከገለጹትም አንጻር በመጽሐፋቸው ውስጥም የተካተተ የታሪክ ጉዳይ ላይ ጠንከር ያለ አቋም እንዳላቸው እናያለን በጽሑፎቻቸው። ምንድን ነበር የሚታዘቡት? እርሶም ምናልባት እህቶም የተከተላችሁት መንገድ ካለ ከሳቸው በሙያ ህይወት የወረሳችሁት በጠባይ በአባትነት ካያችሁት በተጨማሪ?
እኔ በራሴ ትንሽ ተማሪ በነበርኩ ጊዜ በጣም ወደ የኢትዮጵያ ፖለቲካ የኢትዮጵያ ፖሊሲ እንደዚህ እዛ ውስጥ በደንብ ተባሪ ነበርኩ አባባ እና ብዙ ነገር ከሱ ነው የወረስኩት። ይሄ ዴሞክራሲን መፈለግ፣ ኢትዮጵያን ህዝብ መውደድ፣ አክበር እና ለነሱ መጨነቅ፣ ለሚያጋጥመው ችግር ሁሉ መፍትሄ ለመፈለግ መሳተፍ እና እንደሱ ሁሉ በጣም አባቴ ስር ሆኜ ነው ብዙ ነገር የገባኝ እና የተማርኩት። ትንሽ ዋህቴ ትንሽ ስለነበረች ከኢትዮጵያ ስንወጣ ብዙም ከእሱ ጋር ጊዜ አላሳለፈችም እንደኔ። ስለዚህ እሷ እንደኔ ኢንጌጅድ አልሆነችም አባ የሚሰራው ስራ ጋር። እኔ አንዳንድ ጊዜ አንድ ነገር ጻፊ ይለኛል ወይም መጽሐፉን ኤዲት ያደረግኩት እኔ ነኝ እና በጣም አብረን እንሰራ ነበር እንደዚህ እንደዚህ አይነት ፕሮጀክት።
ዶክተር ምስማኩ በአንዳንድ ረዘም ያሉ ቃለ መጠይቆቻቸው ላይ አምባሳደር አሁን ከልፈታቸው በኋላም እየተከታተልን ስናዳምጥ ኢትዮጵያ ከአገሮች ቀድማ የተከበረች በዓለም የተከበረች ሀገር ነበረች፣ በራሳችን እርስ በርሳችን ስንራኮት ወደ ኋላ አስቀረናት የሚል ቁጭት ሲናገሩ ሰማለው።
ሁል ጊዜ በዚህ ጉዳይ ላይ ነው ኢትዮጵያ በናቹራል ሪሶርስስ በዓለም የሚስተካከላት የሌለች ሀገር፣ ህዝቦቿ እና ሀርድ ወርኪንግ የሆኑ ሀገሮች ህዝቦች ሲሆኑ ትክክለኛ አይነት ሊደርሽፕ ባለማግኘት በዛ ምክንያት በመሪዎቿ ምክንያት ተጎሳቁላለች የሚል እምነት ነው የነበራቸው እና በዛ መሰረትም ቀደም ሲል የነበረው እሳቸውን ብዙ ያገለገሉበት የንጉሳዊ ስርዓት በነበረበትም ጊዜ ራዲካል ተብለው ትንሽ በዛ አይነት የሚታዩ ግራ ቀደም አድርገው የሚያዩዋቸው ሰው ነበሩ። በጣም ፕሮግሬሲቭ የሆነ አስተያየት ስለነበራቸው በኋላም ደርግ መጥቶ ያን ያህል መከራና ስቃይ ሲያሳይ ያንን በመቃወም ነው እንግዲህ የወጡት። ቀጥሎም ደግሞ በዘር ሀገሩን ሲያከፋፍል በጣም ይበሳቸው ነበር። ነገር ግን ዋና ነገር ለመጥቀስ እንፈልገው ይሄ አይቀጥልም፣ ኢትዮጵያ ኦቨርካም ማድረግ ትችላለች፣ ህዝቡ ኦቨርካም ያደርጋል ይህንንም የሚል ተስፋ ነበራቸው። አሁንም ይህንንም ያለውንም ሁሉ ኦቨርካም ማድረግ ይችላል የሚል እምነት ነበራቸው። በህዝቡ ላይ ከፍተኛ የሆነ እምነትና ብዙ እውቀት አለ፣ ኢትዮጵያ ውስጥ ያለ የታመቀ እውቀት አለ በህዝቡ ዘንድ ከልቸራል የሆነ ሂስቶሪካል የሆነ እና ማንም ሊያጠፋው የማይችል እና ይዳፈናል እንጂ ይወጣል የሚል ነው። ይሄ እንግዲህ በጣም ፖዚቲቭ የሆነ አስተያየት ነው። ለብዙዎቻችን በጣም ትምህርት ነበር። የዚህ አይነት ተስፋ የነበራቸው ሰው ነበሩ።
ወይዘሮ አደይ ወደ እርሶ ልምጣ። ደግሞ እድም በተማሪዎች ተቃውሞ ወቅት የተማሪዎችን ተቃውሞ ራሱ ይይዙበት የነበረው እነሱን በማቅረብ በመምከር ቀስ ብለው ይዙ የነበረበትን ገልጠዋል። ያ ዘመን መቼ ይሆን? የተማሪዎች ተቃውሞ የነበረበትን መገመት ይቻል ይሆናል። የት ነበር ቦታው?
ያኔማ ገና የስዊድን አምባሳደር ነበረ ስካንዲኔቪያ በፈረን 1971 እንደዚህ አካባቢ መሆኑ ነው።
የቀደመው የተማሪዎች ተቃውሞ ነው አሁን እያሉ ያሉት።
ያኔ በዩሮፕን ብዙ እንትን ነበረ 1968 እና ከዛ በኋላ የተማሪዎች ንቅናቄ ማለት በጣም ተነስተው ነበር ፈረንሳይ ሀገር፣ ሌላ የአውሮፓ ሀገሮች እና የእኛም ተማሪዎች እዛ ውስጥ ገብተው ነው እንደዚህ ይሄን ንቅናቄ ስታይር አድርጓቸው ነው መሰለኝ። በዚህ እንግዲህ መቃወም ነው ሞናርኪ አንፈልግም ነበረ። እንደሱ እንደሱ አይነት ነበረ ነው። ግን በጣም እኔ እንጃ ስትራክቸር ያለው አይመስለኝም።
ይሄ ያሉት ከኢህአፓም ከመኢሶንም ከሌሎችም በፊት የነበረ የተማሪ ተቃውሞ ነው።
አሁን አሉላ ወጣት መሆኑን በዚሁ ነቃችሁ።
ቆንጅት፣ ለእኔ የመጨረሻ ጥያቄ ነው። አንቺም የምታስቢው ካለ አምባሳደር እምሩ ከወጣቶችም ጋር ከኋለኛው ከተከተሉ በተለይ ባለፉት 20 ዓመታት እሳቸው ይመሩም መንገድ ያሳዩም በነበረባቸው ዝግጅቶች የአንድ ሰው ህይወትና ስራ ሲታይ ሁሉንም ነገር ማለትም ይፈልጋልና በጠባያቸው ቅድም ወይዘሮ አዴ እንደገለጹት ሙዚቃ መወደዳቸው የሚያስቅ ዘና የሚያደርጋቸው
እንደሚነሳው እንደሚታየው ሁሉ
የሚያስቆጣቸው ነገር ምንድነው? ትንሽ የሚያስቆጣቸው በቤተሰብ በሚያውቁት ወይዘሮ አዴ ይነግሩናል። እንደ ወዳጅ ደግሞ አብሯቸው እንደሰራ ሰው ዶክተር መስማኩ ታጋሽና ቅድም እንዳሉት ዲሞክራሲን የሚናፍቅ በመክንያት እንደሚሰራ ሰው የሚያስቆጣቸው ደረጃ የሚያደርሳቸው ነገር ምንድነው? እንደው ደጋግሞ ይታዝ
እኔ ልጀምር እሱ በጣም የሚያንዳንድ ተነበረው ሰው ሲዋሽ ነው። ሁለተኛ ነገር ደግሞ ሰው ምንም ሳያውቅ ጉዳዩን ዝም ብሎ ሲናገር እሱ ያናድደው ነበረ እና እሱ ከእሱ ጋር መጠንቀቅ ያስፈልግ ነበር። አለ ወዲያ ምን ማለትሽ ነው ምናምን እንዳልባል እና እሱ ነው ትግስት የለውም ነበረ። ደግሞ ኢግኖረንስ ሰው ሁሉ አውቆ እንደማያውቅ ሲያደርግ በጣም ያናድደው ነበር።
ምን ነበር የሚሉት? በጣም እንደሚወዱት እና እንደሚያቀርቡት ነው የነገሩን። የመጀመሪያ ልጅ ነው ሌሎች እንዳይሰሙ እና እንዳይቀኑ እንጂ። ማን ነበር የሚሉት? በፍቅር
ፓፒ ፓፒ እኔ ፓፒ እኔ ደግሞ እሱንም ፓፒ ነበረ የምለው። ስለዚህ ሁለታችን እሱ ነበረ የምንጠራራው። የቤት ስሜ
ዶክተርስ ከባህሪያቸው አሁን ወይዘሮ አደይ እንዳሉት የሚያስታውሱት እንደ ጎልቶ የሚታዩት ባህሪያቸው እንዴት ነው? ምን ይነግሩናል?
ፈረንጆች እንደምሉት ኢዳዝ ኖት ሰፈር ፑልስ ኢዚሊ የማይረባ ሆኖ ሲገኝ በፍጹም የተማረም ቢሆን አንድ ሰው ሽሽ ኖት ኦንሊ ቢ ኤዱኬትድ በት ኦልሶ ለርንት የሚል ነገር አላቸው። መማር ብቻ ሳይሆን ማስተዋል ጭምር መሆን አለበት በሚል በዛ አንጻር እሳቸው ቱል ዲግሪ አለኝ እያለኝ፣ ነገር ግን ህይወት ተመክሮም አለኝ የስራ ተመክሮ አለኝ እና እንደዚህ አይነት የማይረባ ስተቶች ሰዎቹ ሲገቡ በቀላሉ መቀበል ያቅታቸዋል። በጣም ነው ኮስተር ብለው ነው ፍለፊትም ነው ለሰውየውም የሚነግሩት ፍለፊትም ተመጣ እና እኔ ነው በጣም የሚያስነጥጠባቸው። በጣም ሀቀኛ፣ በጣም ቀጥተኛ፣ በጣም ደግና ደግሞ በጣም ፖላይት፣ በጣም ሰው አክባሪ ናቸው። እኔ እንደው በብዙ መንገድ የተሟላ ሰው ማለት እሳቸው ናቸው የሚለው ደረጃ ደርሻለሁ። እሳቸውን በአጸደ ገነት ያኖርልን።
አሜን
አሜን።
ቆንጅት፣ እንደ አምባሳደርም ሩ ያለ ዘጠናዎቹ ገብተዋል አይደል? ወይዘሮ አደይ እድሜያቸው?
አዎ 99
ረጅም እና የተሳካ ብዙ ነገር የሚያደርጉበት እድሜ ኖሩ። ያን ለማድረግ የታደሉ ናቸው። ቆንጅት፣ የአንድ ምዕተ ዓመት ታሪክ ነው የምናወራው። የኢትዮጵያን ታሪክ ስለያዙም ነው ካናዳዊ ወዳጃቸው የኢትዮጵያ አያት ያላቸው እና በቀላሉ የሚያልቅ አይደለም። በሳቸው ዘመን ብዙ ታይቷል። በዚህ ሰዓት እና ጊዜ ግን ይህን ፕሮግራም ለሚከታተሉ አምባሳደር ምሩ ዘለቀ ማን ነበሩ? ምን ሰርተው አለፉ? አምባሳደር ምሩ እንደሰው ምን አይነት ጠባይ ነበራቸው የሚለውን ነው ልጃቸው ወይዘሮ አደይ ምሩና ወዳጃቸው ዶክተር ምስማኩ አስራት ያካፍላችሁን።
ቆንጅት፣ ሁለቱንም እንግዶቻችንን አመስግነን እንሰናበት።
እጅጉን አድርገን እናመሰግናለን። ወይዘሮ አደይ ትኩስ ሀዘን ነው። ጊዜውን ከቤተሰብ ካለበት የሀዘን ጊዜ ላይ ቀንሰው ለዚህ ቃለ መጠይቅ ስለሰጡን እጅጉን አድርገን እናመሰግናለን።
እኔም በጣም አመሰግናችኋለሁ አባባ እንደማስታወስ ከዚህ ፕሮግራም አውጣታችሁ።
ዶክተር ምስማኩ አስራት፣ እርሶንም እንዲሁ ከልብ እናመሰግናለን ለጊዜው። ወዳጆን ብዙ አመትም ከእርሳቸው ጋር የሰሩትን አምባሳደር ምሩ ዘለቀን ለማስታወስ ስለተገኙ እግዜር ይስጥልን። በጣም እናመሰግናለን።
በጣም አመሰግናለሁ። እግዜር ይስጥልን ለእሳቸው ለመናገር በመቻሌ በጣም አመሰግናለሁ።
በ99 ዓመት እድሜያቸው የሚበልጠውን ለአገርና ሕዝብ አገልግሎት የሰሩ በአንድ በኩል ለሕዝባቸው ለማገልገል የታደሉም ናቸው። መጽሐፋቸውን የማገላበጥ እድል ያለው በጣም ብዙ ታሪካቸውን ይመለከታል።
ትክክል ነው አሉላ። እንግዲህ እንደተረዳነው እንደጠየቅነው እንግዶቻችንም እንዳሉት እስከ መጨረሻው ለአገር ለህዝብ ሲጽፉ ሲወያዩ የኖሩ ናቸው። እንዳልከውም ሙሉ ህይወት ኖረው ያለፉ ናቸው አምባሳደር ምሩ። አሁን ወደ ቀጣዩ ዝግጅታችን ስናልፍ ደግሞ በአትሌቲክሱ መስክ ባስመዘገበው ሬከርድ ላበረከተው ዓለም አቀፍ አስተዋጽኦ እውቅና ሲባል
ዋሽንግተን ዲሲን ጨምሮ በሶስቱ ተጎራባች የዩናይትድ ስቴትስ ከተሞች እንደ አውሮፓውያን የቀን አቆጣጠር ጥቅምት 16፣ በኢትዮጵያውያን የቀን አቆጣጠር ደግሞ ጥቅምት 6 በየዓመቱ እለቱ በስሙ መሰየሙ መሰንበቻውን በተካሄደ አንድ ስነ ስርዓት ይፋ ተደርጓል።
የምሽቱ እንግዳችን አትሌት ቀነኒሳ በቀለ።
ቆንጅት፣ ወደ ቢሮአችን በመጣበት ወቅት የኛ ክፍል ብቻ ሳይሆን ጠቅላላው የአፍሪካ ዋና ክፍል የተለያዩ ቋንቋዎች አገልግሎት የሚሰጡ የስራ ባልደረቦቻችን የክፍሉን ኃላፊን ጨምሮ በተለየ ሞቅ ያለ አቀባበል ነበረ ከአንዱ ቦታ ወደ ሌላ ሲወሰድ የነበረው። ፎቶግራፍ አብረውት ሲነሱ እርግጠኛ ነኝ ሌላም ቦታ ይገጥመዋል። እኛ መስሪያ ቤት መጥቶ ከኛ ውጭ የሆኑ እንግዲህ ቀነኒሳን የማያውቅ የለም ወይንም ደግሞ ሲሰሙ ያውቁታልና በተለየ ስሜት መሆኑን ለአድማጮችና አጋራ ብዬ ነው በውይይታችን ስለማይነሳ።
ልክ ነው አሉላ። እንግዲህ እኔ በግሌ በአካል አግኝቼው አላውቅም ከአሁን ቀደም እና ድንገት ብቅ ሲል የአፍሪካ ክፍል የአፍሪካ ዲቪዥን አለቃ ይዛው ስትመጣ በጣም ሞቅ ባለ አቀባበል ነው ቀነኒሳን የተቀበልነው። ከሌሎቹ አጎራባች የቋንቋ አገልግሎት ክፍሎች ባልደረቦችም እንደዚሁ እየተሯሯጡ ፎቶግራፍም ለመነሳት ለመተዋወቅም ትልቅ እንቅስቃሴ ነበረ በአካባቢው እና የሞቀ አቀባበል ነው የተደረገለት። አንተ ደግሞ በበለጠ ቁጭ ብለህ ለመወያየት እድል አግኝተሃል። ቀናሁ ልበል?
ከክፍላችንም ውጪ በመድረኩም ያን የመሰለ ትዕይንት ታይቷል። በኢንተርኔት የመከታተል እድል ያገኙ አድማጮች ተመልካቾቻችንም የሚመለከቱት የሚያዩት ይመስለኛል እና አንዳንዴ እንዲህ ሲሆን ደስ ይላል። ጥሩ ስራ የሰሩ ኢትዮጵያውያን ወዲህ ወደ ዩናይትድ ስቴትስ ጎራ ብለው ደግሞ እንዲህ የተለየ እውቅና ሲያገኙ በጣም ደስ ይላል።
በጣም ያስደስታል። አሉላ፣ እንግዲህ እንዳልነው አንተ ነበርክ ቀነኒሳን ያወያየሁና ወደ ወጋችሁ ተወስደን
መልካም ቆንጅት አጠር ወዳለው ምልሳችንን ዘልቃለን። አጠር ለማለቱ ምክንያት ነበረ በአማርኛ ክፍል ብቻ ሳይሆን በአፍሪካ ቀንድ የእንግሊዝኛ ፕሮግራሞች ባልደረባችን ጃክሰን አነጋግሮት ከዚያም ደግሞ የኦሮምኛ ክፍል ባልደረባችን ትግስት ስርጭታቸው የነሱ ቀድሞ ተቃርቦ ስለነበር ወዲያው አነጋግራ መሄድ ነበረባት እና በጣም አጭር ስለነበር የቀረው ሰዓት በዛች ሰዓት ሊጠየቁ ወደሚችሉ ነገሮች ማምራት ነበረብኝ። የሶስት ኦሎምፒክ ሜዳሊያዎችና ቁጥራቸው የበዙ ዓለም አቀፍ ውድድሮች ሽልማት ባለቤት ነው። በአትሌቲክሱ መስክ ባስመዘገበው ሪከርድ ላበረከተው ዓለም አቀፍ አስተዋጽኦ እውቅና ሲባል ዋሽንግተን ዲሲን ጨምሮ በሶስት ዩናይትድ ስቴትስ ከተሞች ጥቅምት 6 በየዓመቱ በስሙ መሰየሙን መሰንበቻውን በተካሄደ ስነ ስርዓት ይፋ ተደርጓል። አትሌት ቀነኒሳ በቀለ አጠር ላለ ቆይታ ወደ ስቱዲዮ ጋብዘነዋል። ቀነኒሳ በቀለ እንኳን ደህና መጣ።
እንኳን ደህና ቆየ።
አሜሪካ ድምጽ በአካል ተገኝተህ ከኛ ጋር ቃለ ምልልስ ስታደርግ አሁን የመጀመሪያ ይመስለኛል።
አዎ፣ በአካል ስቱዲዮ መጥቼ የመጀመሪያ ነው። ግን ከዛ በፊት ያው በየውድድር ቦታ አልፎ አልፎ አገኛለሁ።
በሩቅም በስልክ እናገኛለን። አንተ ደግሞ ማሸነፍ አይደክምህም፣ ቶሎ ቶሎ እንድናገኝህ ታደርግ ነበር።
አዎ፣ አልፎ አልፎ
እንግዲህ ከረጅም ጊዜ በኋላ ምናልባት በሶስት ዓመት ልዩነት ነው የመጨረሻው ውድድርህን ያደረከውና ከሱ ብንጀምር በ2019 በአውሮፓውያኑ የቀን አቆጣጠር ነው የምጠራው የማራቶን ውድድር አድርገሃል። በ2022 ተወዳደርክ። መጀመሪያ ሩጫ መቼ ነው የሚቆመው? የመንገዱ ሩጫ አትሌቲክስ ማለት ነው የህይወቱን ሳይሆን?
አክቹአሊ ከ2019 በኋላም ተወዳድራለሁ። አምናም 2021 ላይ ተወዳድሬ ነበር፣ ግን ሪዛልቱ ብዙም አስደሳች አልነበረም እንጂ በርሊን ላይ ሶስተኛ ወጥቻለሁ። ሴፕቴምበር 25 2021 ማለት ነው። ከዛ በኋላ ቦስተን ላይም እንደዚሁ ስድስተኛ ወጥቻለሁ። እዚሁ በ2021 ነው ከ2019
በኋላ
ያው ተወዳድራለሁ። በእርግጥ
ጉዳቱ ነው 3 አመት
ጉዳቱ 3 አመት ነው። ያው የሚፈልጉ ሪዛልት ላይ መምጣት አልቻልኩም፣ ምክንያቱም ኢንጁሪ ስለነበረብኝ ያው ህክምናም ላይ ስለነበርኩ አጫጭር
ርቀቶች
ዝግጅት ነበረ ሲያደርግ የነበረው በማራቶንና እሱ ደግሞ እንደሚፈልገው ሪዛልቱን ጥሩ አርጎ ማምጣት አይችልምና ከዛ አንጻር ነው።
ከጉዳቱ አንጻር ጉዳትም ባይኖር ግን ብዙ አመት ነው የሮጥከው፣ ወጣትም ብትሆን አሁንም ገና በጎልማሳው እድሜ ነው ያለው። ግን መቼ ነው ጡረታ የሚወጣው ከሩጫ?
ጡረታ ከሩጫ ጡረታ አይወጣም። ያው ላይፍ ታይም ስፖርት አስፈላጊ ነው፣ ምክንያቱም ምናልባት አክቲቭ ሯጭ ላልሆን ይችላል እንጂ ከስፖርቱ ከአትሌቲክሱ የሚቋረጥ አይመስለኝም። ግን አክቲቭ ሯጭ ሆኜም የሚሮጠው እንግዲህ ጉልበቴ እስከሚደክም አቅሜ እስከምችል ማለት ያው ኔቸሩ ራሱ የሆነ ጊዜ በቃ ይላልና የዛን ቀን ሊሆን ይችላል። ግን በዚህ ቀን ነው የማቆመው፣ በዚህ ድሜ እንደዚህ ብዬ ራሴን አልገድበው፣ ምክንያቱም ለጭንቅላቴ መስጠትም አልፈልግም። እስከ ቻልኩት ድረስ መሮጥ እፈልጋለሁ፣ ገና መስራት እፈልጋለሁ።
እንግዲህ ቀነኒሳ ሲታሰብ የ5000 እና የ10000 ሜትር ሪከርዶች ትልልቆቹ ስራዎችህ ናቸው። እስከ 2020 ድረስ አልተነኩም፣ አልተደፈሩም ነበረ። ጡረታ እንዳለመውጣት አሁንም በትጋት እንደምሮጥህ የተለየ ውጤት ትጠብቃለህ?
እንግዲህ እንደ አትሌት ያው ልባችን ምን ጊዜም አይደክምም። ስለዚህ ሀሳብ አለኝ ጥሩ ሰዓት ሪከርድም ለመሮጥ። እንግዲህ ዋናውንም ካልቻል የቬተራኖቹን እንሰብራለን። ሪከርድ ነው እሱም እንደ ሪከርድ ስለሚቆጠር፣ ስለዚህ ሙሉ ሞራል ነው አለኝ፣ እሰራለሁ። ጤንነቴ እግዚአብሔር ከባረከልኝ ወደፊትም ጥሩ ውጤት እጠብቃለሁ።
ቀነኒሳ እንግዲህ እንዳልከው ረጅም ጊዜ ሮጥ ከሆነ ያህል አሁንም ሩጫ ውስጥ ሁን እንጂ ከኋላ ለሚከተሉት በምሳሌ ባራያነት መታየት አይቀርም። እናንተ እግር ለተከተሉ አንተ ስትጀምር ከነበረበት ሁኔታ ጋር የምታዛምዳቸው ነገሮች አሉ፣ ምን ትመክራቸዋለህ? የትኞቹ ፈተናዎች እንደው የተለዩ ናቸው ለአንድ አትሌት?
እንግዲህ ያው እኔ ምክሬ ሁል ጊዜ ያው ብዙ ጊዜ እናገራለሁ፣ ሰው ለሚፈልገው ነገር አምሮን ከገዛ በደንብ ታርጌት አድርጎ ለዛ ምንም ነገር ሳይበግራቸው፣ ምክንያቱም ምንም ነገር ያለ ውጣውረድ የሚገኝ ነገር እንደሌለ አስቀድሞ በጭንቅላቱ ከያዘ፣ ምክንያቱም መልፋት ነው አለበት። የሆነ ነገር እንከን ቢገጥሞ አይ የትም አልደርስም ብሎ ራሱን ጭንቅላቱን ማሳመን የለበትም እና ውጣውረዱን ችሎ ተስፋ ሊኖረው ይገባል። ያው አንድ ሰው በተስፋ የሆነ ነገር ሲሰራ ይሄ ነገር አገኛለሁ፣ ይሄን ቦታ ደርሳለሁ፣ ይሄ ነገር ይሳካልኛል ብሎ በተስፋ ነው መስራት አለበት። ግን ጥረት ሁሉ ጊዜ ጥረት ማድረግ አለበት፣ መስራት አለበት። ይሄ ማለት ደግሞ ውስጡን ደስተኛ መሆን አለበት፣ ስለሚያገኙ ነገር ሁሉ መደሰት አለበት። ምክንያቱም እግዚአብሔር ጤና ሰጥቶ መስራት እስከቻለ ድረስ ሙሉ ሰው እስከሆነ ድረስ ምንም ነገር ሊገድበው አይችልም። አገኛለሁ ይሄን ሰክሰስ አገኛለሁ ይሄን በቃ። ሰው የሆነ ነገር ሲሰራ እኮ ፕላን ኤ ፕላን ቢ ፕላን እንደዚህ ፕላን አወጣል አይደለም። ይሄንን ባልችል ይሄን ማድረግ ይችላለሁ፣ ግን ይሄንን ነው ታርጌቴ ብሎ ማሳመን አለበት፣ ደስተኛ መሆን አለበት። ምንም ነገር ተስፋ ከሌለ አንድ ሰው ምን ቤትም ሊደርስ አይችልም። ተስፋ ነው ሁሉ ነገራችንን ሊያሟላልን ሙሉ ሊያረጋን የሚችለው።
ምንድን ነው ሚስጥሩ ለረጅም ጊዜ አሁን አንተ ባለህበት ስሜት ለመቆየት? ብዙ ጊዜ መልካም ውጤቶች ሲመጡ የጥሩነታቸውን ያህል ፈተናም ይዘው ይመጣሉ። ሙያው ወይም አትሌቲክስ የሚጠይቀውን ዲሲፕሊን መቋቋም ይጠይቃል። ምንድነው ሚስጥሩ?
ምስጢሩ ያው ጠንክሮ መስራት እና ተስፋ ቅድም እንዳልኩ ተስፋ ማድረግ። ተስፋ ሙሉ ከሆነ አንድ ሰው ምንም ነገር ቻሌንጅ ያደርጋል። ቻሌንጁ ቢገጥሙ ማለፍ ይችላል። ስለዚህ ኦፍ ኮርስ ጠንክሮ መስራትን ይፈልጋል። ምንም ነገር በቀላሉ መምጣት እንደማይችል ማወቅ አለበት። እያንዳንዱ ደግሞ አልጋ በአልጋ የሚሆነው ነገርም አይኖርም። ምክንያቱም ሁላችንም በችግር አሳልፈናል። ምናልባት አንዳንድ ጊዜ ብዙ ነገሮች የማይገኙበት ቦታ ላይ ልንሆን እንችላለን። ምናልባት ሻይ እንኳን ገስተን የምንጠጣበትን የምናጣበት ጊዜ ሊኖር ይችላል። አሁን በመጀመሪያ አካባቢ ላይ የራስን ታሪክ ውስጥ ተመክሮ ሳየው አንድ ቀን እንኳን እጅ ያጥራል ሰው ሻይ እንኳን ገስቶ መጠጣት የማይችልበትና እስከዛ ድረስ በባዶ እግር እየሮጥን ትሬኒንግ ያደረግን ሙሉ እንኳን የተሟላልን ትጥቅ የለንም። በአንድ ትጥቅ አመቶ ሙሉ ምን ሰለጥንበት ጊዜ ነበርና ከዛ በኋላ ግን እኔ ተስፋዬ ምንድነው እንደሚመጣ ዛሬ በአንድ ጫማ ወይ በሁለት ጫማ አመቶ ሙሉ ቢሰራ ነገ 10 20 ጫማ እንደማገኝ አውቃለሁ። ያን ተስፋ ውስጤ ስላለ ማድረግ እንደምችል በራሴ ስለነገርኩ ራስን ስላሳመንኩ ሊያገኘች ይያለው። ስለዚህ በዛ ነው መስራት ያለበት ሰው።
ቀነኒሳ ፈጥኖ የሚመጣው ብዙዎች የሚያስታውሱት ላንተ ዱላውን ያቀበለው አትሌት ኃይሌ ገብረስላሴ ነው ተደርጎ የሚታየው። የቴዲ አፍሮ እውቅ ዜማ ሁለታችሁን ትረካከቡ ያሳያል። ነገር ግን ከእናንተ የቀደሙ ብዙ ባለድሎች ደግሞ መሰረቱን አኑረውላችኋል። ላንተ በታሪክ ከኃይሌ ጋር ወዳጅነታችሁም የታወቀ ነው። ሌሎችም ብዙ ወዳጆች የሴቶችም ወንዶች አትሌቶች ብዙ ናቸው። ግን የቱ ጋር ይወስድሃል የተለየ አንተን ወደ አትሌቲክስ ውስጥ ያመጣኝ ነው የምትለው ወይም ደግሞ በተለየ ስሜት የምታስታውሰው የማን ነው ከቀደሙ አትሌቶች?
እኔ ያው ከኔ በፊት የነበሩ አትሌቶች ለምሳሌ ከአበበ ቢቂላ ብንነሳ የአበበ ቢቂላን የነምሩጽን ታሪክ በተለይ አበበ ቢቂላን በትምህርት ቤትም እንማር ነበር። በመጽሐፍ እንደ ካሪኩለም የትምህርታችን እንትን ላይ ተቀምጧል። ገጾች አሉ፣ ምዕራፍ አሉ። በዛ ምዕራፍ ላይ በደንብ ስለተማርኩ ኢንተረስትድ ሆንኩበት ነው። ከዛ በኋላ ደግሞ እና ኃይሌም ያው ቀጥሎ በሚያስመዘግቡት ውጤት ላይ ያው ሞቲቬት ያደርገን ነበር እና የነበረ እነሱ የደረሱት ቦታ እነሱ የሰሩትን ታሪክ ለመስራት ያው ያነሳሳን ነበር እና ኦፍ ኮርስ ሁሉም የራሱ ጊዜውን ተከትሎ የራሱ አስተዋጽኦ አድርጎልናል። ማለት ይሄንን እነሱን በማየት ምንም እንኳን ትልቁ የራሳችን ጥረትም ቢሆን ሞቲቬሽኑ ያው ትልቅ ነው የነሱ።
እንግዲህ ከጥቂት አመታት በኋላ ከሩጫው ጥረታ ተወጣ ይሆናል። ቀድም እንዳልከው ጥረታም ይወጣም ባይሆን ሁኔታዎች ሲገድቡ ከሩጫ በኋላ ምን ህይወት ይታያል?
ከሩጫ በኋላ የሚባለው ነገር የለም። ሩጫም እየተሮጠ አሁን ሪታየርም ባደርግ ከስፖርቱ አርቅም። ያው ስፖርትን ኢንጆይ ማድረግ ፈልጋለሁ። ሁሉ ጊዜ ስፖርት ለጤናም ለው ብዙ ነገር ስለሚያስፈልግ ያው ከዛ መራቅ አልችልም። ግን ከዛ በኋላ የተለያዩ ቢዝነሶች ውስጥ አሁንም ገብቼ ነው አለሁት። ወደፊትም መግባት ፈልጋለሁ። ያው በቢዝነሶች ሰክሰስ መሆን ፈልጋለሁ። ልጆቼንም ትልቅ ቦታ እንዲደርሱ ያው ሞቲቬት አድርጌ መርዳት ፈልጋለሁ። ስለዚህ በዛ ነው።
የመጨረሻ ጥያቄ፣ አትሌትም ብትሆን በሩጫም ቢሆን ከሩጫም አንተ ደግሞ ባለብህ ኃላፊነትም በእውቅናህም በህይወትም በሌሎች ሰዎች ህይወት ላይ የተሻለ ነገር ለማድረግ እንደሚሞክር ሰው ምስቅልቅል ያለበት ጊዜ ነው አሁን ያለንበት ኢትዮጵያ ያለችበት ሁኔታ። እንደ አትሌት እንደ ሰውም እንደ ኢትዮጵያዊም የሚሰማህ የሚከብድህ ነገር ይኖራል ብዬ ገምታለሁ። ምን ተስፋ ታደርጋለህ? ምን ታያለህ? ዛሬ ኢትዮጵያ ካለችበት አጣብቂኝ ተስፋ ወደሚደረግ የተሻለ ቦታ እንድትደርስ?
እኔ ሁሉ ጊዜ ያው ሲተኛም ሲነቃም ሁሉ ጊዜ በስፖርቱ ብቻ ሳይሆን ስለ ሁሉም ነገር ያው ተስፋ ሙሉ ተስፋ አለኝ። ምክንያቱም የሆነ ነገር በነበረበት እንደማይቀጥል ነገ ጥሩ ቀኖች ጥሩ ብራይት ነገሮች እንደሚኖሩ የዛሬዋ ጨለማ ነገ እንደምትነጋ ይታየኛል። ምክንያቱም በተስፋ ነው መኖር ያለበት። ምንም የምናየው ነገሮች ባስደስቱም ግን እንደምሻሻል እንደሚቀየር ወደፊት ጥሩ ነገር እንደሚመጣ ያው በተስፋ ነው መስራት አለበት። ምክንያቱም ይሄ ነገር አለ እንደዚህ ነው ተብሎ ሰው ተስፋ አይቆርጥም። ተስፋ ቆርጦ ወይ ባለበት አይቀመጥም ተጅቶ አይሞትም።
ከተስፋ ውጪ ወገንን ህዝብን ምን እንዲያደርጉ ትፈልጋለ? ግራና ቀኝ ያሉት
ኦፍ ኮርስ ሰላም ያው ሁላችንም ያው ከሰላም ነው ለናተርፍ የምንችለው። ምክንያቱም የሰው ሞት መስማት የሰው ጉዳት ያው ለማናችንም የሚያስደስተን አይደለምና ያ ብቆምና ሰላማዊ ህይወት እያንዳንዱ ወገን ሰላማዊ ህይወት ቢኖር ደስ የሚለን ነው። እንደ ሰው ያው ምናልባት እኔ ወይ ፖለቲከኛ አይደለሁም ስፖርተኛ ነኝ። እንደ አትሌት እንደ ስፖርት ያው እኔ ከኔ የምጠበቅብኝን ስራ ነው የምሰራው። በስፖርቱ ነው ጠንክሬ መስራት ያለብኝ። ለወገኔ መርዳት በሚችለው መርዳት ነው አለብኝ። አቅሜ የሚችለው ነገር ላይ ነው መርዳት ያለብኝ። ከዛ ውጪ ግን እኔ ምንም ብል ምንም ብናገር ያን አንድ ሰው ምንም ሊቀይር አይችልም። ምክንያቱም እያንዳንዱ ሰው ኃላፊነትና ፍላጎት ሊኖር ይገባል። የእያንዳንዱ ሰው ቅንነት ይጠይቃል እያንዳንዱ ነገር። ምክንያቱም አንድ ሰው ብቻውን የሆነ ነገር ሊያመጣ አይችልም ምንም እንኳን ምንም ቢሆን ማለት ነው። ጂኔስ ማንም ጂኔስ ቢሆን አንድ ሰው ሚሊዮኖችን ምናልባት ሞዲፌት ሊያደርግ ይችላል። የተለያየ ሐሳብና የተለያየ ፍላጎት ባለበት ሀገር ላይ አንድ ሰው ብቻውን የሆነ ነገር ሊቀይር አይችልም።
ተስፋ ብለሃል፣ ነገ የተሻለ ቀን እንዲሆን እመኛለሁ ብለሃል። ያ ተስፋ የሁላችንም ይመስለኛል። ቀነኒሳ በቀለ ተወዳጅ እብቅ አትሌት እዚህ ስቱዲያችን መጥተህ አጠር ያለችም ቢሆን በአካል የተደረገ ቃለ ምልልስ ለማድረግ እድል ስላገኘኝ በጣም ደስ ብሎኛል። በጣም አመሰግናለሁ።
እኔም አመሰግናለሁ። በዚህ አጋጣሚ ያው እዚህ ከእናንተ ጋርም እንዲገናኝ ላደረጉኝ የኖቫ ኮኔክሽን በዶክተር ጋሻው ቼርማንነት የሚዘጋጅ የአፍሪካንት ራን አለ። ያው ከዛም በተጨማሪ ደግሞ አዋርድ ለአፍሪካኖች ለወጣቶች ሞቲቬት በማድረግ ትልቅ ስራ ለአፍሪካም ለወጣቱም ሞቲቬት ያደረኩት ብሎ ያው ያዘጋጁት አዋርድ አለ። በዛ ላይ ተጋብዤ አዋርድ ለመውሰድ ነው የመጣሁት። እንግዲህ ተቀብያለሁ። በዚህ አጋጣሚ ያው ኖቫ ኮኔክሽን ቼርማን እና የዚህ ኢቨንት አዘጋጅ በሙሉ ያው ላመሰግን ይፈልጋለሁ። በዚህ አጋጣሚ ነው እናንተንም ያገኘሁትና እንግዲህ ያው ወደፊትም ትልቅ ቦታ ይደርሳል የነሱ ስራ እየገምታለሁ። በዚህ አጋጣሚ ያው የነሱን ክሬዲት መርሳት እንደሌለብን ስለተሰማኝ ነው።
አመሰግናለሁ። ቀነኒሳ
አመሰግናለሁ።
ቆንጅት በታሪክ ማስታወሻው ዘወትር መላልሶ ራቅ ወዳለ ዘመንና ስፍራ በታሪክ ጎዳና በምናብ የሚያጓጉዘን የራዲዮ መጽሔቱ ንጉሴ አክሊሉ የዛሬው ጥቂት አስርታት የሀምሳ ዓመታት ዕድሜ ብቻ ነው ይለናል።
ሀምሳ ዓመታት ጊዜው እንዴት ይሮጣል ማለት ነው። እንደሱ ማለቴ ደግሞ ወደ ሌላ መገስተኛ ቅርብ ነው አይደለ? ለመሆኑ ስለምን ይሆን የሚያወጋን?
ስለዚያ ብዙ ስለተነገረለትና ምናልባትም ገና ብዙ እንደሚነገርለት ስለማያጠራጥረው የተማሪ እንቅስቃሴ ነው የሚያወራን። በርከት ያሉ መጽሐፎች ተጽፏል። በተለይ ከቅርብ ዓመታት ወዲህ አንዳንዶቹ እንግዲህ የተማሪ እንቅስቃሴ በተለያየ ደረጃ የተከናወነ የተለያዩ ገጽታዎችም የነበሩት ይመስለኛል። ለሁሉም ስለዚያ ጊዜ ነው የሚያወራው ቆንጅት።
መልካም እንግዲህ ንጉሴ የአዲስ አበባው መስኮት እስከሚከፈትለት እየተጠባበቀ ነው።
ይኸው የአዲስ አበባ መስኮት ተከፈተ።
አድማጮቼ የሐመት የ1965-66 አብዮት የተቀጣጠለበትን 50ኛ አመት መዘከር የምንጀምርበት አመት ነው። የዛሬ እንግዳዬ የዛሬ 38 አመት የአዲስ አበባ ዩኒቨርሲቲ በሶሲዮሎጂ ትምህርት የተመረቀው ጋዜጠኛ ሰለሞን በቀለ ነው። የተማሪዎቹን ንቅናቄ ብዙዎቹ መሳፍንትና መኳንንት ሲቃወሙ፣ ንጉሰ ነገስቱ ግን ከዩኒቨርሲቲው ፕሬዝዳንት ከደጃዝማች ካሳ ወልደ ማርያም ጋር በወቅቱ ከነበሩት ሆነው አብረው ሆነው ይደግፉ እንደነበር ፕሮፌሰር እንድሪያስ እሸቴ በአንድ ወቅት ሸገር ለተባለው የሀገር ውስጥ ሬዲዮ በሰጡት መግለጫ አስታውቀው ነበርና ያንን አስመልክቼ እንደው እንዴት ነው ሰለሞን አልኩት። ጋዜጠኛ ሰለሞን በቀለ፣
ፕሮፌሰር እንድሪያስ ያው የዩኒቨርሲቲ አስተማሪም ስለሆነ በልጅነቱ ውጭ ሀገር ስለተላከ ጃንሆይ ባሉበት ነው የተላከው እና አንዳንዶቹን ነገሮች በይበልጥ ያውቀዋል። እሱ ተማሪዎች እንቅስቃሴም ውስጥ እንደ መሪም ነበረ፣ ከመጀመሪያው አንስቶ ይካፈል ነበረ። በዚህ ምክንያት ብዙዎቹን ነገሮች በኋላም ዩኒቨርሲቲ ስለሆነ ዩኒቨርሲቲ ፕሬዚደንት ስለነበረ ብዙዎቹ ነገሮች ያውቃቸዋል። አስተማማኝ ይሄ ሲባል ግን ይደግፉታል ለማለት ብዙ የሚያስቸግሩ ነገሮች አሉ። ለምሳሌ አሁን ሆነን ስናየው አንደኛ ተማሪዎቹ የኮሚኒስት ተንቀሳቃሾች ናቸው። ኮሚኒስት ማለት የንጉሳዊ አገዛዝን የሚያፈርስ ነው። እኔ ልፍረስ ብለው የሚደግፉ አይመስለኝም። እሳቸው ምንድን ነው ያበረታቱናል የሚለውም በደግ ጎኑ ተመልክተውት ነው። ያንን ጥያቄ ለመመለስ ስንነሳ አገራችንን ወይ እናለማለን ስናለማት የተማሪውም እንቅስቃሴ ይከስማል ከሚል ሊሆን ይችላል። ሊደግፉ የሚያስችል ግን ዞሮ ዞሮ ውረድ ከስልጣን ሲባል ለመደገፍ ያስቸግራል። እነራስ እነ ሉሉ ራስ አስራተ ካሳም ይቃወሙ ልክ ናቸው። ምክንያቱም አብዮት ከመጣ ኮሚኒዝም ከመጣ እንደሚያጠፋቸው አውቃሉ። ሉሉ ራስ አስራተ ካሳ ደጋግሞ የሚናገሩ ነበረ፣ አብዮት ሊመጣ ይችላል፣ ያ ደግሞ እኛንም ያጠፋል የሚል ነገር ሁለት የሶስት ተናግረዋል። ከዛ በፊት አስመራ ነበሩ እሳቸው የኤርትራ ስለነበሩ እና ያው ለማንኛውም እግዚአብሔር ያለው ነገር አልቀረም። ከሁለት ዓመት በኋላ እሳቸውም እንደዚያ ሆኑ። የሚያሳዝነው አሁን ወደኋላ ሄድ ብለን ስናየው በደንብ ሳንገነዘባቸው ስህተቶችም ቢኖሩ ከነ ስህተታቸው
የንጉሰ ነገስቱ
በጣም አሁን ስናየው ትንሽ ነገሮች ናቸው። አሁን ለምሳሌ ወክማ ትንሽ ድርጅት ነው፣ እሳቸው ናቸው ግን ያቋቋሙት።
እስቲ ጋዜጠኛ ሰሎሞን ስለ ወክማ፣ ስለ ወጣቶች ወንዶች ክርስቲያናዊ ማህበር ከለውጡ በፊት ስለነበረው ከዛሬ 50 ዓመት በፊት በትንሹ አጫውተን።
ጠንካራ ድርጅት ነው እና ድርጅት መትከል ይችላል። የዘመናዊ ትምህርቱ ነው መንፈሳዊ ሁሉም እንዳይቀር ወክማን ሲተክሉ ከስላሴ ከቅድስት ስላሴ መሬት ቀንድ ሰው ሰርተው እና አንድን እንትን ተቋም መሬት አስይዘው ማሳለፍ የሚችሉ ናቸው። ትምህርት ቤትን መጀመሪያ ሲመሰርቱ በተፈሪ መኮንን እሳቸው ኮከበ ጽባህን ያቋቋሙ በእሳቸው ጊዜ በ23 እሳቸው ናቸው፣ ተፈሪ መኮንንም እሳቸው ናቸው። ግቢው የትየለሌ ነው ነው እስካሁን ድረስ ይሰራበታል። አልሞላ ሜዳ አለው፣ የእግር ኳስ ሜዳ አለው፣ የቮሊቦል ሜዳ አለው፣ የባስኬትቦል ሜዳ አለው። ትምህርት ቤትን ያሟላል። ሆስፒታል ሲሰሩ እንደዛ ነው። ለምሳሌ አሁን ዩኒቨርሲቲ በጃንሆይ ጊዜ የተመሰረቱት አለማያን ብታየው ጉድ ነው፣ ኢንስቲትዩሽን ነው። ግቢው ምኑ ምኑ ላይብረሪው ቤተ ሙከራዎቹ በጣም የሚገርሙ ናቸው። እና የእሳቸው ሳንረዳቸው አብዮቱ እሳቸውንም ጎዳ፣ ጊዜ ወድን መጣና ተጫነ። እንዳሁኑ ኮሚኒዝም ፈርሶ ቢሆን እንደዛ ላብነን እንችል ነበር።
አመሰግናለሁ። ጋዜጠኛ ሰሎሞን በቀለ እዚህ ላይ ላብቃ።
አድማጮች፣ ከሶስቱ የቀድሞ የአሜሪካ ድምፅ ባልደረቦቻችን ጋር የጀመርነውን ወግ
ጀምረንም በተከታታይ ፕሮግራሞቻችን ያቀረብነውንና ወደ ተቀሩትም ለመውሰድ የያዝነውን የቤተሰብ ወግ ማለታችን ነው። ለዛሬ በልዩ ፕሮግራም ሳቢያ ማስተናገድ ባለመቻላችን ይቅርታ እየጠየቅን ሌላ ቀጠሮ ግን ወስደናል። የአሜሪካ ድምፅ ራዲዮ የአማርኛው አገልግሎት ዘወትር በየዕለቱ ከምሽቱ 3 ሰዓት እስከ 4 ሰዓት በ22 25 እና 31 ሜትር ባንዶች
እንዲሁም በኢትዮሳት የሚያሰማው የአንድ ሰዓት ዝግጅቱን እዚህ ላይ አበቃ።
ነገ ሰኞ ከምሽቱ 3 ሰዓት ላይ በመደበኛው ስርጭታችን መልሰን እስከምንገናኝ
የራዲዮ መጽሔት አዘጋጅና አቅራቢዎች ቆንጅት ታይና
አሉላ ከበደ በዚሁ ተሰናበትን።
ሰላም፣ በደህና ደሩ።